ይህ የአሜሪካ ድምጽ ነው። የአሜሪካ ድምጽ በ19 በ25 እና በ30 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ ሐምሌ 17 2016 ዓ.ም ተመረዘ ዝግጅታችን ጀመረ። በደቡብ ኢትዮጵያ ገዜ ጎፋ ወረዳ የመሬት ናዳ ህይወታቸው ያለፈ ሰዎች ቁጥር 250 ገደማ እንደደረሰ ተነግሯል።
አሁንም ፍለጋው እንደቀጠለ ነው ያለው። የወረዳም የዞንም የክልልም አጥጋት ፌደራልም እዚህ በመምጣት እርዳታ ያደረጉ ይገኛሉ። እንግዲህ አሁን ያለው አዲስ ነገር እሱ ነው። እንግዲህ አሁን ሰው የተረባረበ ነው ያለው።
የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ያለም ምርሁን ነው ቀደም ብለን የሰማናቸው። ዝርዝሩ ጉዳይ በምሽቱ ተካተዋል። ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችንም ይዘናል። እንደምናምሽታችኋል፣ እንደምንውላችኋል አድማጮቻችንና ተመልካቾቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ ደግሞ በድምፅና ምስል ቅንብሩ አብራን ትቆያለች። ዋና አዘጋጃችን ጽዮን ግርማ ናት። የማኅበራዊ ሚዲያ አቀነባባሪያችን ደግሞ አበባየው ገበያው። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። አስቀድመን የሰዓቱን ዋና ዋና የዓለም ዜናዎች እናጋራችኋለን። አስማማው ነው ይጠብቃችኋል።
እንደምን አመሻችኋል አድማጮቻችን። የሰዓቱን ዜናዎች ማቀርብላችሁ አስማማው ነው ነኝ። በመጀመሪያም ሱዳን ወደ ተመለከተው ዜና አልፋለሁ። በሱዳን ለ15 ወራት የቆየውን አውዳሚ ጦርነት ለማቆም ተፋላሚ ወገኖች በመጪው ወር ስዊዘርላንድ ላይ ተገናኝተው የሰላም ንግግር እንዲያደርጉ አሜሪካና ሳውዲ አረቢያ ጥሪ አድርገዋል። ከተፋላሚ ወገኖች አንዱ የሆኑት የፈጥኖ ደራሽ ኃይሉ አዛዥ ጀነራል መሐመድ ሐምዳን ደጋሎ ትናንት ማምሻውን ባወጡት መግለጫ በአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የደረሳቸውን ጥሪ መቀበላቸውን አስታውቀዋል። ሌላው ተፋላሚ የሱዳን ጦር ጠቅላይ አዛዥ ጀነራል አብዱልፈታህ አልቡርሃን በንግግሩ ላይ ይገኝ እንደው እስካሁን አልታወቀም። በፈረንጆቹ አቆጣጠር ነሐሴ 14 ሊጀመር የታቀደው ንግግር ሳውዲ አረቢያ በተባባሪነት እንደምታዘጋጅና የተባበሩት አረብ ኤምሬትስ፣ የግብጽ፣ የአፍሪካ ህብረትና የተባበሩት መንግስታት ተወካዮች በታዛቢነት እንደሚገኙ ብሊንከን ትላንት ባወጡት መግለጫ ላይ አስታውቀዋል። በሱዳን በመታየት ላይ ያለው እልቂት፣ ሰቆቃና ውድመት እጅግ አስከፊ ነው። ትርጉም የሌለው ጦርነት ሊያበቃ ይገባል ብለዋል ብሊንከን በመግለጫቸው። ሁለቱ ተፋላሚ ወገኖች ባለፈው ሳምንት በተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ የሱዳን ልዩ ልዑክ አደራዳሪነት ጄኔቫ ላይ በተወካዮቻቸው በኩል ተነጋግረው ነበር። ልዩ ልዑኩ ራምታኒ ላማማር ውይይቱን አበረታች ሲሉ ገልጸውትም ነበር። ባለፈው ዓመት ሚያዝያ ወር ላይ በሁለቱ ጄኔራሎች መካከል የተጀመረው ጦርነት በ10,000 የሚቆጠሩ ሰዎችን ህይወት ሲቀጥፍ ከ10 ሚሊዮን በላይ የሚሆኑት ሱዳናውያን ደግሞ ወደ ጎረቤት ሀገራት እንዲሸሹ አስገድዷቸዋል። ዓለምን ከራብ ነጻ የማድረጉ ጥረት በተለይም በደሃ ሀገራት በሚታዩ ቀውሶች ምክንያት ግዝጋሴው እንደቆመና የተመጣጠነ ምግብ አቅርቦትን ለማሻሻል የሚደረገው ጥረትም ባለፉት 15 ዓመታት ጋር እጣ እንደገጠመው ዛሬ ይፋ የሆነው የዓለም የምግብ ዋስትና የተመጣጠነ ምግብ ሁኔታ ሪፖርት አስታውቋል። የዘላቂ ልማት ግብ 2 እንዲሁም በ2030 ዜሮ ረሃብ የተሰኙ ግዙፍ የዓለማችን ትልሞች ለማሳካት ብዙ እንደሚቀር፣ በተጨማሪም በቂ የተመጣጠነ ምግብ እጥረት ባለፉት 3 ዓመታት ውስጥ እየቀጠለ መሆኑን በ5 የተባበሩት መንግስታት ስር ባሉ ድርጅቶች የተሰራው ጥናት አመልክቷል። ይህም በኮሮና ወረርሽኝ ወቅት በዓለም ጨምሮ የታየውን የረሃብ መጠን ተከትሎ የመጣም እንደሆነ ጥናቱ ጠቁሟል። ባለፈው ዓመት 733 ሚሊዮን ሰዎች በመላው ዓለም ረሃብ የገጠማቸው ሲሆን ይህም በዓለም ከ11 ሰዎች አንዱ፣ በአፍሪካ ደግሞ ከ5 ሰዎች መካከል አንዱ ማለት እንደሆነም አመልክቷል። አሁን ባለው ሁኔታ በ2030 በዓለም 582 ሚሊዮን ሰዎች ለራብ ይጋለጣሉ። ከነዚህ ውስጥ ግማሹ አፍሪካውያን ይሆናሉ ሲሉም የፋኦ ከፍተኛ የኢኮኖሚ ባለሙያ ማክሲሞ ቶሬሮ ለዜና ሰዎች ተናግረዋል። ይህም ሆኖ አንዳንድ አበረታች ምልክቶች እንደሚታዩና በቀጠናዎች መካከልም ሰፊ ልዩነት እንዳለ ቶሬሮ አመልክተዋል። አፍሪካ ራብ በተጋረጠባቸው ሰዎች ብዛት ከፍተኛውን ድርሻ እንደምትይዝ፣ ይኸውም በመላው ዓለም ከሚገኙት ውስጥ 20% እንደሆነ፣ በምግብ ዋስትና በኩልም በዓለም ከሚታየው እጥፍ 58% እንደሆነ በጥናቱ አመልክቷል። አድማጮቻችን፣ የዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ራዲዮ ጣቢያ ነው። የእስራኤል ኃይሎች በጋዛ የምትገኘውን የካን ዩኒስ ከተማ በምድርና በአየር እንደደበደቡ የአገሪቱ ሰራዊት ዛሬ ረቡዕ አስታውቋል። የተባበሩት መንግስታት ድርጅት ባለስልጣናት ጉዳዩ እንዳሳሰባቸው ሲገልጹ፣ አንድ የተመድ የሰብአዊ ድርጅቶች ድርጅት በበኩሉ ትላንት እንዳስታወቀው እስራኤል ህዝቡ ለቆ እንዲወጣ ማሳሰቧን ተከትሎ 150 ሺህ የሚሆኑ ነዋሪዎች ካን ዩኒስን ለቀው ወጥተዋል። ነዋሪዎች ለቀው እንደወጡ ማስጠንቀቂያ በሰጠበትና የእስራኤል ኃይሎች ጥቃት በፈጸሙበት መካከል የነበረው ጊዜ አጭር እንደነበረም የተመድ ዋና ጸሐፊ አንቶኒ ጉቴሬሽ ቃል አቀባይ የሆኑት ስቴፋን ዱጃሪክ ትላንት ለዜና ሰዎች አስታውቀዋል። እያንዳንዱ የለቀቃችሁ ውጡ ማስጠንቀቂያ የሰዎችን ህይወት የሚያመሰቃቅል መሆኑንና አነስተኛ ወይም ምንም አይነት መሰረተ ልማት ወደሌለበት አካባቢ እንዲሄዱ እንደሚገደዱ ቃል አቀባዩ ጨምረው ተናግረዋል። የጤና ንጽህና አገልግሎት እንዲሁም የህይወት አድን ሰብአዊ እርዳታ በተወሰነ ደረጃ ብቻ ወደሚገኙባቸው አካባቢዎች ለመሄድ እንደሚገደዱ ማስታውቋል። በደቡባዊ የጋዛ ከተማ ራፋ ላይ ጥቃት መሰንዘሩን እንዲሁም በመላ የጋዛ ሰርጥ ደግሞ በደርዘን የሚቆጠሩ የአየር ድብደባዎች ማድረጉን የእስራኤል ሰራዊት ዛሬ ረቡዕ አስታውቋል። በዛሬው ድብደባ የተገደሉ 55 ሰዎች አስከሬኖች ሆስፒታል መድረሳቸውና ጦርነቱ ከተጀመረ አንስቶ የሞቱ ሰዎች ቁጥር 39145 መድረሱን በጋዛ የሚገኘው የጤና ሚኒስቴር አስታውቋል። ይህ በእንዲህ እንዳለ ዛሬ በአሜሪካው ኮንግረስ ንግግር የሚያደርጉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው በሐማስ ላይ ለምታካሄደው ጦርነት ድጋፍ እንደሚያሰባስቡ ይጠበቃል። ኔታንያሁ በዋሽንግተን ጉብኝት የሚያደርጉት በሐማስ የተያዙ እስራኤላውያን ታጋቾች ማስለቀቅ በሚመለከት በሀገራቸው ከፍተኛ ጫና እየገጠማቸው ባለበት ወቅትና የእስራኤል ዋና አጋር ከሆነችው አሜሪካ ጋር የሚኖራት መጻኢ ግንኙነት በህዳር ወር በሚደረገው ምርጫ ምክንያት ወዴት እንደሚያመራ ባልታወቀበት ሁኔታ ውስጥ ሆነው ነው። አሜሪካ፣ ግብጽና ቃጣር በእስራኤልና በሐማስ መካከል የተኩስ አቁም እንዲደረግ ለወራት ቢጥሩም ሳይሳካ ቀርቷል። በጋዛ ጦርነቱ እየቀጠለ፣ በሊባኖስ ድንበር ላይ ግጭቱ እየጨመረ፣ እንዲሁም በየመን የሚገኙት የሁቲ አማጽያን በቀይ ባህር ላይ በሚመላለሱ መርከቦች ላይ የሚያደርሱት ጥቃትም እያየለ ባለበት ሁኔታ ጦርነቱ ወደ ቀጠናው እንዳይስፋፋ አስግቷል። ከሁለቱም ፓርቲዎች ድጋፍ እንደሚሹ ኔታንያሁ ተናግረዋል። የኔታንያሁ በዋሽንግተን መገኘት በዲሞክራቶችና ሪፐብሊካን መካከል ያለው ልዩነት ያባባሰ ሲሆን በርካታ የዲሞክራት ፓርቲዎች አባላትም በንግግራቸው ላይ እንደማይታደሙ አስታውቀዋል። ኔታንያሁ የጋበዙት የምክር ቤቱ አፈ ጉባኤ ማይክ ጃንሰን የምክትል ፕሬዚዳንት ካማላ ሄሪስ አለመገኘት ምክንያታዊ እንዳልሆነ ተናግረዋል። ከዶናልድ ትራምፕ ጎን ሆነው በምክትል ፕሬዚዳንትነት የሚወዳደሩት ጄዲ ቫንስም በኔታንያሁ ንግግር ላይ እንደማይገኙ ታውቋል። ምክትል ፕሬዚዳንት ካማላ ሄሪስ ዛሬ ወደ ኢንዲያናፖሊስ ግዛት አቅንተው ዜታፊ ቤታ በተሰኘው የዩኒቨርሲቲና ኮሌጅ ተማሪዎች ማህበር ወይም ሶሮሪቲ ላይ ንግግር እንደሚያደርጉ ይጠበቃል። ፕሬዚዳንት ጆ ባይደን ከምርጫው ራሳቸውን አግለው ካማላ ሄሪስን ፕሬዚዳንታዊ እጩ እንዲሆኑ ድጋፋቸውን ከገለጹ ወዲህ ከተደረጉ የመጀመሪያ ህዝባዊ ክንውኖች መካከል አንዱ ነው። ዜታፊ ቤታ በሚል የግሪክ ፊደላት ምጻረ ቃል የሚታወቀው የተማሪዎች ማህበር በእንደ አውሮፓውያን አቆጣጠር 1920 በወቅቱ የሃዋርድ ዩኒቨርሲቲ 5 ሴት ተማሪዎች ተመሰረተ ሲሆን ምክትል ፕሬዚዳንቷም ከዚህ ዩኒቨርሲቲ የተመረቁ ናቸው። በአሜሪካ ከሚገኙ ግዙፍ ጥቁር ሴት ተማሪዎች ማህበራት አንዱ እንደሆነ ይነገርለታል። ማህበራቱ የትምህርት ልቀት፣ የስራ እድገት፣ የማህበረሰብ አገልግሎትና ሌሎችም ተግባራትን ይደግፋሉ። በያዝነው ወር መጀመሪያ ላይ ካማላ ሄሪስ ዳላስ ቴክሳስ ላይ 20,000 ለሚሆኑ አልፋ ካፓ አልፋ ተብሎ ለሚጠራው እርሳቸው አባል ለሆኑበት የሃዋርድ ዩኒቨርሲቲ ሴት ተማሪ ማህበር ጉባኤ ላይ ንግግር አድርገው ነበር። ባይደን ለሄሪስ ድጋፋቸው እንደሰጡ በጥቁር ሴቶችና አሸንፍ የተሰኘ ቡድን በዙም ባደረገው ስብሰባ 44,000 ተሳታፊዎች ተገኝተው በጥቂት ሰዓታት ውስጥ 1.5 ሚሊዮን ዶላር ለካማላ ሄሪስ የምርጫ ዘመቻ አዋጥተዋል። በዚህም የሴት ተማሪዎች ማህበራት ትልቅ አስተዋጽኦ ነበራቸው ተብሏል። በተመሳሳይ በጥቁር ወንዶችና ሸንፍ የተሰኘ ቡድን ደግሞ 1 ሚሊዮን ዶላር አሰባስቧል። ባይደን ለምክትል ፕሬዚዳንቷ ድጋፋቸውን መግለጻቸውን ተከትሎ በነበሩት 48 ሰዓታት ውስጥ ደግሞ 100 ሚሊዮን ዶላር ለምርጫ ዘመቻዎቻቸው ተዋጥቷል። ይህም ገንዘብ በተለምዶ የፖለቲካ ድጋፍ አሰባሳቢ ኮሚቴዎች ከሚሰበስቡት ውጪ ሲሆን በእርሳቸው ወገን የሚንቀሳቀሰው ኮሚቴ 150 ሚሊዮን ዶላር ቃል እንደተገባለትም አስታውቋል። በመጨረሻም ፕሬዚዳንት ጆ ባይደን ከምርጫው ራሳቸውን ማግለላቸውን በተመለከተና ወደፊት ስለሚሆነው እንዲሁም ለአሜሪካ ሕዝብ በመከናወን ላይ ያሉትን ስራ እንዴት እንደሚያጠናቅቁና መሰል ጉዳዮችን በተመለከተ ዛሬ ማምሻውን ለሕዝብ ንግግር እንደሚያደርጉ በኤክስ ማህበራዊ መድረካቸው ላይ አስታውቀዋል። የንግግራቸውን ዝርዝር ይዘት በተመለከተ ዋሽንግተን ላይ በሪፖርተሮች የተጠየቁት ባይደን ጠብቃችሁ ተመልከቱ፣ አድምጡ ሲሉ ምላሽ ሰጥተዋል። በኮሮና ቫይረስ በመያዛቸው ምክንያት በዴላዌር ግዛት በሚገኘው የመኖሪያ ቤታቸው ለአንድ ሳምንት የቆዩት ባይደን ትላንት ማክሰኞ ወደ ዋይት ሀውስ ተመልሷል። ሐኪማቸው ዶክተር ኬቪን ኦክነር ባይደን ከቫይረሱ ነጻ መሆናቸውን ትላንት አስታውቋል። ባይደን ንግግራቸው የሚያደርጉትም በዋሽንግተን አቆጣጠር ከምሽቱ 8 ሰዓት ወይም በኢትዮጵያ አቆጣጠር ከሌቱ 9 ሰዓት እንደሆነም ታውቋል። አድማጮቻችን፣ የሰዓቱ ዋና ዋና ዜናዎች እነዚህ ነበሩ። ለቀሪ ዝግጅቶች ወደ አብታሙ ልመልሳችሁ።
The Voice of America አስማማውን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪ ዌስት ከአሜሪካ ድምፅ በቀጥታ እየተላለፈ የሚገኘውን የረቡዕ ምሽት ስርጭታችንን ነው እየተከታተላችሁ የምትገኙት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.vnews.com በፌስቡክ@voaamharic ላይ በቀጥታ እየተደመጡ ይገኛሉ። የድምጽ አለያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 202-205-9942 የዋትስአፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። በጎፋ ዞን ገዜ ጎፋ ወረዳ በደረሰው የመሬት ናዳ የሞቱ ሰዎች ቁጥር 250 መድረሱን የነፍስ አድን ጥረቱም ተጠናክሮ መቀጠሉን የደቡብ ኢትዮጵያ ክልላዊ መንግስት ኮሙኒኬሽን ጉዳዮች ቢሮ አስታውቋል። በኢትዮጵያ አሜሪካ ኤምባሲን ጨምሮ የተለያዩ ተቋማትና አጋር ድርጅቶች ባደረጉት ሰማቸውን ሀዘን ገልጸው ድጋፍ እንደሚያደርጉ ገልጸዋል። በወረዳው ያጋጠመው አሳሳቢ የተፈጥሮ አደጋ ያስከተለው ሞትና ጉዳት የሚመጣጠን የምግብና መሰረታዊ የሰብአዊ መብት ድጋፍ በተቀናጀ መልኩና በአፋጣኝ ሊቀርብ ይገባል ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አሳስቧል። በተያያዘ በደቡብ ኢትዮጵያ ክልል በቤንች ሸኮ ዞን ሰሜን ቤንች ወረዳ በደረሰ የመሬት ናዳና መሰንጠቅ 208 ሰዎች ከቀያቸው መፈናቀላቸው ተገልጿል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝራለሁ።
ባለፈው ሳምንት እሁድ ሐምሌ 14 እና ከትናንት በስቲያ ሰኞ ሐምሌ 15 ቀን 2016 ዓ.ም በጎፋ ዞን ገዜ ጎፋ ወረዳ ከንቾ ሳቻ ጎዝድ ቀበሌ በደረሰው የመሬት ናዳ የሞቱ ሰዎች ቁጥር 250 መድረሱን ያስታወቀው የደቡብ ኢትዮጵያ ክልል መንግስት ኮሙኒኬሽን ጉዳዮች ቢሮ የነፍስ አድን ጥረቱ ተጠናክሮ መቀጠሉን አስታውቋል። የአሜሪካ ድምጽ ያነጋግራቸው የገዜ ጎፋ ወረዳ የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ያለ መሪሁን የሟቾች ቁጥር በየጊዜው መጨመሩን ተናግሯል።
ኮሚቴው ከደነገመ በኋላ አንተን እናደርጋለን ብለን ነው ያዘገየነው። አሁንም ፍለጋው እንደቀጠለ ነው ያለው። የወረዳም የዞንም የክልልም አጥጋት ፌደራልም እዚህ በመምጣት እርዳታ ያደረጉ ይገኛሉ። እንግዲህ አሁን ያለው አዲስ ነገር እሱ ነው። እንግዲህ አሁን ሰው የተረባረበ ነው ያለው።
የወረዳው የአደጋ ስጋት ስራ አመራር ኃላፊ አቶ ማስረሻ ማናዬ ደግሞ አሁንም ከ40 በላይ የሚሆኑ ሰዎች አስክሬን እንዳልተገኘ ገልጿል።
229 ሰው አስክሬን የተገኘ ብቻ ነው። እስካሁን ከ40 በላይ አስክሬን አልተገኘም። ስለዚህ ማንኛውም ሰው ማንኛውም ድርጅት መንግስታዊ ያልሆነ ድርጅት እኛን እነዚህ ተጎጂዎችን እርዳታ እንዲያግዙና የሚያስፈልጋቸውን ድጋፍ እንዲያደርጉ የፈጣሪ ስም ይጠይቃለሁ።
የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ የመሬት ናዳ አደጋ ተከትሎ በሰዎች ሕይወት እንዲሁም በመኖሪያቸውና በመተዳደሪያዎቻቸው ላይ የደረሰውን ጉዳት በተመለከተ የሚደርሱት ጥቆማዎችና ሪፖርቶች በእጅጉ አሳሳቢ መሆናቸውን ዛሬ ጠዋት ባወጣው ሪፖርት አስታውቋል። በደቡብ ኢትዮጵያ ክልልና በዞኑ የመንግስት አካላት ትብብር በአግራዊ የሰብአዊ ድጋፍ አቀራቢ ድርጅቶች እንዲሁም በአካባቢው ነዋሪዎች በድንገተኛም የናዳ አደጋ ጉዳት ለደረሰባቸው ሰዎች የተለያዩ ቁሳቁሶችን ጨምሮ መጠነኛ አፋጣኝ ድጋፍ መደረጉ አበረታች ስለመሆኑም ኮሚሽኑ ጠቁሟል። በተፈጥሮ አደጋ ወቅት በተለይ ሴቶች፣ ህፃናት፣ አደጋውያንና አካል ጉዳተኞች ይበልጥ ተጋላጭ እንደሆኑ የተጠቆመው የኢሰመኮ መግለጫም እስካሁን 81 የሚሆኑትም ሴቶች መሆናቸውን አመልክቷል። በመጀመሪያው ናዳ የተቀበሩ ሰዎችን ለማትረፍ በጥረት ላይ ከነበሩት መካከል የከንቾ ሳቻ ጎዝዲ ቀበሌ ሊቀመንበር፣ አንድ የፖሊስ አባል፣ የጤና አገልግሎት ማስፋፊያ ሰራተኞችና የግብርና ልማት ባለሙያዎችም ዳግም በተፈጠረው ሌላ ናዳ ህይወታቸው ማለፉን አቶ ያለም መሪሁን ተናግሯል።
እንግዲህ ወንድ፣ ሴት፣ ህፃን ምን የሚለውን ነገር ብለን አሁን ለመለየት የወረዳውን አደጋ ስጋትና የክልሉን አንድ ላይ ልከናል። ያን የማጣራት ስራ እንዲሰሩ ማለት አሉ። ተጠልለው ያሉ ቤተሰቦች አሉ። ደግሞ ከወረዳውም ከአካባቢውም ያለው ማህበረሰብ የተለያዩ ባህላዊ ምግቦችን አካባቢ ላይ ያሉ ነገሮችን በመቀጠል ምን እያለ እያገዘ ነው ያለ ከዞን ከክልል ከፌዴራል የተዋቀረ ኮሚቴ ማለት ጠቅላላ አሁን ራሱ ውይይት ያደረጉ ነው ያለ እንዴት ለማህበረሰብ አሁን የሚመጣውን ነገር በአስቸኳይ እንዴት አድርሰን ሰዎችንም ረፍት ከተናቸው ዘላቂ እንትን እናደርጋለን የሚለው ላይ ውይይት ያደረጉ ያለው አሁን ገልጸው ነው።
በኢትዮጵያ የአሜሪካ ኤምባሲ አደጋው ባደረሰው ጉዳት ልባዊ ሐዘን እንደተሰማው ገልጾም ለተጎጂ ቤተሰቦችና ለኢትዮጵያውያን መጽናናትን ተመኝቷል። የአሜሪካ መንግስት በዩናይትድ ስቴትስ የዓለም አቀፍ ልማት ራዲዮ ወይም በዩኤስኤድ በኩል ድጋፍ ለማድረግ ሌሎች ሰብአዊ ድርጅቶችን እያስተባበረ መሆኑና ጉዳዩንም በቅርበት እየተከታተለው እንደሚገኝ ገልጿል። ጥልቅ ሐዘን እንደተሰማው የገለጸው የኢፌዴሪ መንግስትም በናዳ ውስጥ የተቀበሩ ሰዎችን ለማፈላለግ የነፍስ አድን ስራዎችን ለማከናወን እንዲሁም ጉዳት የደረሰባቸውን ዜጎች መልሶ ለማቋቋምና የደረሰውን የጉዳት መጠን ለመለየት ከተለያዩ አካላት የተወጣጡ አስቸኳይ የአደጋ መከላከል ግብረ ኃይል በማቋቋም ወደ ስፍራው ማቅናቱን የኮሙኒኬሽን አገልግሎት መስሪያ ቤቱ አስታውቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ በቀጥታ እየተላለፈ የሚገኘው የረቡዕ ምሽት ስርጭታችን ነው። ቀደም ብሎ ዮናታን ያስደመጠን የለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ አማራ ክልል ይወስደናል። በደቡብ ሜጫ ወረዳ የሰላም ኮሚቴ አባል ሆናቸዋል በሚል በስፍራው የሚንቀሳቀሱ የፋኖ ታጣቂዎች መያዛቸው ከተገለጸ ከ13 በላይ ሰዎች ውስጥ ቢያንስ 4ቱ መገደላቸውን ነዋሪዎች ለአሜሪካ ድምጽ ተናግረዋል። ገርጨጭ በተባለ የወረዳው ከተማ 4 ሰዎች ጭካኔ በተሞላበት መንገድ ተገድለዋል ያለው የአማራ ክልል መንግስት ጽንፈኛ ኃይሎች ሲል የጠራቸውን አካላት ተጠያቂ አድርጓል። ከወረዳው አባላትን አለመለመልኩም ያለው የአማራ ክልል የሰላም ምክር ቤት በበኩሉ ግድያውን አጥብቆ እንደሚያወግዝ ገልጿል። የአሜሪካ ድምጽ ከፋኖ ታጣቂዎች በኩል አስተያየት ለማግኘት ያደረገው ጥረት ለጊዜው አልተሳካም። ኬኔዲ አባተ ዝርዝር ይዟል።
በአማራ ክልል ሰሜን ጎጃም ዞን ደቡብ ሜጫ ወረዳ ከትናንት በስቲያ ሰኞ ሐምሌ 15 ቀን 2016 ዓ.ም ተመረጠ 4 ሲቪል ሰዎች በታጣቂዎች መገደላቸውን የአሜሪካ ድምጽ ያነጋገራቸው 2 የወረዳው ነዋሪዎች አረጋግጠዋል። ካለፈው ሰኞ ምሽት ጀምሮ ከጎልማሳ እስከ አዛውንት የእድሜ ክልል ውስጥ የሚገኙ ወንዶችና ሴቶች በእንብርክክ ሲሄዱ የሚያሳይ ተንቀሳቃሽ ምስል በማህበራዊ የትስስር ገጾች ላይ በብዛት እየተሰራጨ ይገኛል። ለደህንነታቸው በመስጋት ስማቸውን እንዳንጠቅስ ድምጻቸውንም አየር ላይ እንዳናውል የጠየቁን አስተያየታቸውን የሰጡን የሜጫ ወረዳ ነዋሪዎች ስለሁኔታው ሲገልጹ በአካባቢው የሚንቀሳቀሱ የፋኖ ታጣቂዎች በቁጥር 18 የሚደርሱ ሰዎችን ባለፈው ሳምንት እሁድ ሐምሌ 14 ቀን ከየቤታቸው ከሰበሰቧቸው በኋላ በእስራት አሳድረዋቸዋል ብለዋል። በመቀጠል በማግስቱ ሰኞ ዕለት ደግሞ ግለሰቦቹን ታስረው ካደሩበት ወደ አደባባይ በማውጣት በእንብርክክ ያስከዷቸው ነበር ካሉ በኋላ ከመካከላቸው 4ቱ በዚያው ዕለት እንደተገደሉ አስረድተዋል። ከግድያው የቀሩት ደግሞ እያንዳንዳቸው በነፍስ ወከፍ 100 ሺህ ብር ተቀጥተው እንደተለቀቁ መረጃ ደርሶናል ብለዋል አስተያየት ሰጪዎቹ። 18ቱ ሰዎች በቁጥጥር ስር የዋሉት ከባህር ዳር ተመልሰው በየቤታቸው ከገቡ በኋላ እሁድ ዕለት ነው ያሉት እነዚሁ 2 አስተያየት ሰጪዎች ተጎጂዎቹ ወደ ባህር ዳር አቅንተው የነበረው በወባ በሽታ ዙሪያ ለስልጠና ተጠርተው ነው ሲሉ አክለዋል። በአካባቢው ያሉ ታጣቂዎች በአንጻሩ በሰላም ምክር ቤቱ ለውይይት ተጠርተው እንደሄዱ በመጠርጠር ይዘናቸዋል እንዳሉ ነው የተናገሩት። የአማራ ክልል መንግስት ኮሙኒኬሽን ቢሮ ትናንት ማክሰኞ ሐምሌ 16 ቀን 2016 ዓ.ም ምረት ባወጣው መግለጫ በደቡብ ሜጫ ወረዳ ገርጨጭ በመትባል ከተማ ነዋሪ የሆኑ የሃይማኖት መሪዎችን ያገር ሽማግሌዎችንና እናቶችን በእንብርክክ በማስኬድ ኢሰብአዊ የሆነ ቅጣት በመቅጣት ቀጥሎም ጭካኔ በተሞላበት ሁኔታ ገድለዋቸዋል ሲል ጽንፈኛ ኃይል ያላቸውን አካላት ከሷል። ተጎጂዎቹ ለተለያዩ ስራዎች ወደ ባህር ዳር ከተማ ደርሰው ሲመለሱ የሰላም ኮሚቴ አባላት ለመሆን ነው በሚል ምክንያት እርምጃ እንደተወሰደባቸውም ቢሮ አመልክቷል። የደቡብ ሜጫ ወረዳ ቤተ ክህነት ስራ አስኪያጅ መርጌታ ግሩም የሀገር ሽማግሌ አቶ ዘነባ አድማሱ፣ ሌላ የሀገር ሽማግሌ አቶ አስማማው አቤና ወይዘሮ የኒያየው ዳኛው የተባሉ የከተማው ነዋሪዎች ተገድለዋል ሲል ቢሮው በስም ጠቅሶ ገልጿል። የአሜሪካ ድምጽ ስለ ጉዳዩ ከፋኖ ታጣቂዎች በኩል አስተያየትና ምላሽ ማግኘት ያደረገው ሙከራ ለጊዜው አልተሳካም። የሰሜን ጎጃም ሀገረ ስብከት የስብከተ ወንጌል ኃላፊ መልአከ ምህረት ግሩም አለነ ስለተፈጸመው ድርጊት ዝርዝር መረጃ እንደሌላቸው ገልጸው የደቡብ ሜጫ ወረዳ ቤተ ክህነት ስራ አስኪያጅን ጨምሮ 4 ሰዎች መገደላቸውን ግን እንዳረጋገጡ ተናግረዋል።
ሚዲያ ላይ ካለው ውጪ ያወቁት የለም። ያኛውም የኛው ሚዲያ ሚለው ነው ያለው። ገዳዩ የገደለበት ምክንያት እሱ ብቻ ነው የሚያውቀው። ግን ሞተዋል ተቀብረዋል። ሌሎችም አብረው ሞተዋል። እንደ ስራ ኃላፊም ቢሆን ባለን ማጣራት ይሄ ነው ያለው። በሞታቸው ነው የተነገረን። እንግዲህ ሰኞ ነው ሞቱ ተብሎ የተነገሩት። የተቀበሩትም ሰኞ ይኸው ነው። 4 ናቸው። በመሰረቱ ይህን መረጃውን የተለየ ነገር አይኖረኝም። ከኔ ማንም እንደሚያውቀው ነው የማውቀው። ምክንያቱም አሁን ባለው ሁኔታ የተለየ እውቀት ሊኖረን አልቻለም።
የአማራ ክልል የሰላም ካውንስል የህዝብ ግንኙነት ኃላፊ አቶ ኢያቸው ተሻለ ግድያው መፈጸሙን ካውንስሉ እንዳረጋገጠ ገልጸው የጉዳቱ ሰለባዎች ግን ከካውንስሉ ጋራ ምንም ግንኙነት የላቸውም ብለዋል።
ድርጊቱ እንደተፈጸመ እኛም ለማንኛውም ሰው እየሰማን ነው። እዛ አካባቢ ያለ ሰዎችም ደውለን ለማረጋገጥ ሞክረናል። ተፈጽሟል ወይ የሚለው በእኛ በግላችን ሰው የሰላም ካውንስሉም ስለሚመለከተው እንደተፈጸመ ያይን ማኞች እዛ ነግረውናል። ነገር ግን በእኛ ደግሞ ማረጋገጫ የሰላም ካውንስሉ አባላት አይደሉም። እንግዲህ ቢሮን ለሌላ ስራ ባህር ዳር ለሌላ ስራ ደርሶ ሲመለሱ ወደ ሰላም ካውንስሉ ነው የሄዳችሁ በሚል ነው የተያዙ ነው የሚሉት። በመሰረቱ እዛ ደግሞ ይጫ የተባለው የሰላም ካውንስልኛ አላቋቋምንም አልተቋቋመም ገና። እኒህ ሰዎች ግን ከባህር ዳር ለተለያየ ስራ ደርሰው እንደተመለሱ የክልሉ መንግስትም እዛ ያሉ አስተዳደርም ጠይቀናል። ሌላ ጤና የጎጂ ልማድ ጋር የተያያዘ የሆነ ስልጠና ነበረን። ያ ስልጠና እንደተካፈሉና የተመለሱም በ12 ነው። እኛ መድረክ ያካሄድንም ሲጀመር የሰሜን ጎጃምና የባህር ዳር ትናንትን ነው። ስለዚህ እኛ ጋር አባልም አይደሉም። እኛ ደግሞ በቅዳችን ያካተት ነው መንግስት ባለበት ከመንግስት ጋር በመተባበር ፋኖ ባለበት ደግሞ ከፋኖ ጋር በመተባበር ነው እንሰራዋለን ብለን እያሰብን ያለው። እዛ ወረዳ በፋኖ ኃይሎች ነው ያለ። ገና ፋኖዎችን አነጋግረን እነሱ ከፈቀዱን ብቻ ለማቋቋም ነው ጥረት እያደረግን የነበረን እንጂ አላቋቋምንም። እዛ ወረዳ ሲቀጥል የተያዙ ሰዎች የተባሉት 17 ናቸው። እኛ ደግሞ ሰላም ካውንስል በወረዳ የምናቋቋመው 11 ነው እና እኛ አባላት አይደለም።
ካውንስሉ ድርጊቱን እንደሚያወግዘውም አቶ እያቸው ተሻለ ተናግረዋል።
እኛ እየሰራን ያለ በክልሉ ግድያ እንዲቆም ነው። አጠቃላይ ያለው ክልሉ ላይ ያለው ግጭት ፖለቲካል ግጭት ነው። ይህ ግጭት ደግሞ በሶስተኛው ወገን አደራዳሪ በድርድር ይፈታል የሚል እምነት ይዘን ነው እየተንቀሳቀስን ያለ። ችግርጥልም የኛ ሚና አደራዳሪም አይደለንም ተደራዳሪም አይደለንም አመቻች ነን። ከዛ በኋላ ቦታም አደራዳሪም የሚመርጡ ራሳቸው ሁለት ወገኖች ናቸው። ስለዚህ እኛ የሰው ህይወት መጥፋት ይቆም እያልን እየታገልን ባለንበት ሰዓት ተጨማሪ የሰው ህይወት እንዲጠፋ ማድረግን ተገቢም አይደለም የምናወግዘው ነው። ለምሳሌ እነዛ በቪዲዮም እንዳየነው የካውንስሉ አባል ናቸው በሚል ነው ተገደሉ ተብሎ የተለቀቀው ቪዲዮ። ቢሆንም ኑሮ ካውንስሉ የሚያስጠቃ ኃጢአት እየሰራ አይደለም። እኛ በነገራችን ላይ የኛ የሰላም ካውንስሉ ምዕራባውያን ከሚያቀርቡ ጥያቄ የተለየ አይደለም ያቀረበው። የአሜሪካ ኤምባሲ የአፍሪካ ኢጋድን ተደራደሩ ነው የሚሉ እኛም ተደራደሩ ነው ያልነው። ስለዚህ እውነት ለመናገር ሊታሰብበት የሚገባ ተገቢ ያልሆነ ነው ብለን ነው የምናስበው። እኛ አሁንም ማን እንደፈጸመው ያን ያክል ማረጋገጫ የለንም። ማንም ያደርገው ማንም ግን ተቀባይነት የሌለው ጉዳይ ነው። በንጹሃን ላይ የሚደረግ ግድያ ማንም የፈጸመው አሩቀ ነው የምናወግዘው።
በምክትል ርዕሰ መስተዳድር ማዕረግ የአማራ ክልል አስተዳደር ዘርፍ አስተባባሪና የሰላምና ጸጥታ ቢሮ ኃላፊ ደሳለኝ ጣሰው በክልሉ ወቅታዊ የጸጥታ ሁኔታ ላይ ዛሬ ረቡዕ ለመንግስት የብዙሃን መገናኛዎች መግለጫ ሲሰጡ በደቡብ ሜጫ ወረዳ ገርጨጭ ከተማ ባለፈው ሰኞ ዕለት ተገድለዋል ያሏቸውን 4 ሰዎች በስም የዘረዘሩ ሲሆን 13 ሰዎች ደግሞ ያሉበት አይታወቅም ብለዋል። በዚህ ጉዳይ ላይ ከፋኖ ታጣቂ ቡድኖች በኩል ምላሽ ካገኘን በሌላ ዘገባ ይዘን እንመለሳለን። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከአሜሪካ ድምጽ የሚተላለፈው የረቡዕ ምሽት ስርጭት ይቀጥላል። በአፋርና በሶማሌ ክልሎች መካከል የተፈረመው የሰላም ስምምነት ስኬታማ ሆኖ ዘላቂ ሰላም ይሰፍን ዘንድ ትኩረት ሰጥቶ እንዲሰራ ጥሪ ቀርቧል። ማንነት ተኮር ነው በተባለ ግጭት የተፈናቀሉ የሀገር ሽማግሌዎች ለአሜሪካ ድምጽ እንደተናገሩት በሁለቱ ክልሎች ርዕሰ መስተዳድሮች የተፈረመው ስምምነት ወደ ህዝብም እንዲወርድ መስራት ያስፈልጋል ብለዋል። የተፈናቀሉትን ወደ ቀያቸው የመመለሱ ስራ የስምምነቱ አንድ አካል እንደሆነና ተግባራዊነቱ እየተጠበቀ እንዳለም ተመልክቷል። አዲስ ቸኮል ዝርዝር አለው።
ባለፈው ሐምሌ 11 2016 ዓ.ም ምረት የአፋርና የሶማሌ ክልል ርዕሰ መስተዳድሮች የተፈራረሙት የሰላም ስምምነት ተግባራዊ ሆኖ ላለፉት 5 ዓመታት በአዋሳኝ አካባቢዎች ሲያጋጥሙ የቆዩ ግጭቶችን በዘላቂነት ለመፍታት ይቻል ዘንድ ትኩረት ተሰጥቶት እንዲሰራ የግጭቱ ተፈናቃዮችና የሀገር ሽማግሌዎች ጥሪ አቅርበዋል። በአፋር ክልል አዋሽ ከተማ የሆኑት የሀገር ሽማግሌው አቶ አህመድ መሐመድ ስምምነቱ ጦርነቱን አስቁሞልናል ይላሉ።
ሰሞኑን በሁለቱ ክልል መካከል ያለው የሰላም ስምምነት ተኩስ አቁሙ ከጀመረበት ሰዓት ጀምሮ ጥሩ ሁኔታ ነው ከሁለቱም በኩል ያለው። ስለዚህ እንደ አፋር እንደኛ ክልል እኛ ያው ሰላም ስምምነት በኋላ እስካሁን ድረስ በእኛ በኩል ምንም አይነት የጸጥታ ችግር የለም። ምንም አይነት ትንኮሳ የለም። ቀጠናው ሰላም ነው።
በአፋር ክልል አዋሽ ከተማ የሚኖሩት አቢቶ ሙካ ደግሞ ስለ ሁለቱ ክልሎች ስምምነት በብዙሃን መገናኛ ከመስማታቸው በቀር ዝርዝሩ እንደማያውቁ ገልጸው ስምምነቱ ጦርነቱን ቢያስቆመውም ውጥረቱን ግን አላስቀረውም ባይ ናቸው።
ከስምምነቱ በኋላ ከፍተኛ ጦርነት በአፋር ክልል ወይም ሶማሌ እና በአፋር ክልል አልተፈጠረም። አልፎ አልፎ ግን ከሰላም በኋላ የትንኩሳ ጦርነት ኃይለኛ ጦርነት ወይም ከፍተኛ ጦርነት ለማድረግ ዝግጅት የሚሆነው በዛ ባይሳ በኩል በሶማሊ በኩል የሚታየው ትንኩሳ ነው።
ግጭቱ ከገዳማይቱ ወይም ገርበይሽ አካባቢ ከተፈናቀሉት መካከል የሆኑት ደራይቴ ደገወይኔ የተባሉ አስተያየት ሰጭም የሰላም ስምምነቱ ከዚህ ቀደም እንደተፈረሙ ስምምነቶች ሁሉ ለሌላ ጦርነት ጊዜ መግዣ ሊሆን ይችላል ሲሉ ስጋታቸውን ገልጸዋል።
አሁን አካሂዱ ራሱ ምንም ሰላም የሚመጣ ሳይሆን ይሄ ስምምነት ዛሬ ብቻ አይደለም ሲያሸነፍ ዝም ይላል መንግስቲ። ከተሸነፈ ደግሞ ሰብሰባ ይደረጋል። ይሄ ሰብሰባ ደግሞ ስምምነቱ መሬት ላይ አይወርድም። አፈሪስ ከሚያሰጋጭ ነው።
ሌላ ተፈናቃይ አቶ ኡመር ሁሴንም ስምምነቱ ዘላቂ ስምምነት ማምጣቱን ይጠራጠራሉ።
ሰባት አመት 31 ስምምነት አለ። አዲስ አበባ ነበር፣ አዳማ ነበር፣ ጅግጅጋ ነበር፣ ሐዋሳ ነበር የለም።
ከአምስት አመታት በላይ ያዘለቀቀ ያደረገ የቀጠለው ግጭት መነሻ ገዳማይቱ ወይም ገረበይሴ ኡንዱፎና አዳይቱ የተባሉ የሶማሌ ብሔር ተወላጆች የሚበዙባቸው ነገር ግን ከ2006 ዓ.ም ጀምሮ በአፋር ክልል ስር ያሉ ቀበሌዎች ላይ የተነሳ የግባኛል ጥያቄ ነው። ባላቸው ግጭቶች ምክንያት የገዳማይቱ ወይም ገረበይሴ ኡንዱፎና አዳይቱ የተባሉ 3 ቀበሌዎች እንዲሁም የሌሎች አጎራባች አካባቢ ነዋሪዎች የሆኑ የሁለቱም ብሔር በርካታ ተወላጆች ለልፈት ተዳርገዋል። ሀብት ንብረታቸው ወድሟል። በመቶ ሺዎች የሚቆጠሩ ደግሞ ተፈናቅለዋል። ባለፈው ሳምንት በተፈረመው የሰላም ስምምነት ተፈናቃዮች ወደ ቀያቸው እንዲመለሱ እንደሚደረግ ተመልክቷል። ከሶስቱ ቀበሌዎች ከተፈናቀሉት ውስጥ የሆኑት የሶማሌ ብሔር ተወላጆች አቶ ኡመርና አቶ ደራይቴ በስምምነቱ መሰረት የአፋር ክልል ተፈናቃዮቹ ወደ ሶስቱም ቀበሌዎች እንዲመለሱ ይፈቅዳል የሚል እምነት እንደሌላቸው አመልክተዋል።
ምንም ተግባራዊ አይሆንም። ያው መጀመሪያውም ተናገርኩ እንደዛ አይነት ስምምነቶች ነበሩ ካሁን በፊት ምንም ተግባራዊ የተደረገ አንዱም የለም። ስለዚህ አሁንም እንደ ድሮ ነው። ይሄ ደግሞ ያው የነገርኩ ነው። አፈሮች ሰው ቤት ላይ ነው ያሉት። ከቤት የሰው ቤት ወጥቶ ሰው ባለቤቱ መመለስ ሲገባ ስምምነቱ ደግሞ እዛ አለ።
ግጭቶቹ ከቀያቸው የተፈናቀሉ የአፋር ብሔር ተወላጆችን በተመለከተም የሀገር ሽማግሌው አቶ አህመድ ማህመድ የአካባቢውን ሰላም ማረጋጋትና ተፈናቃዮችን ለማቋቋም ድጋፍ ማድረግ በቂ ነው ይላሉ።
ለእነዚህ ተፈናቃዮች ብዙ ነገር ያስፈልጋቸዋል። አሁን መጠለያ ያስፈልጋቸዋል፣ ምግብ ያስፈልጋቸዋል፣ የጤና ሁኔታም ያስፈልጋቸዋል። ምክንያቱም ተረጋግቶ ስትል ደሆኑ እነ ዳሀብ ሌኮማ እነ መንዳ ኤልዋ የሚበሉ ልህ ቦታዎች ይህም ምጠረልህ ቦታዎች የቦታዎች ሲሆኑ ዳሀብ ሌኮማ መንዳ ኤላ ይሄ ሁሉ ቦታ ላይ ተሳፍሮ የነበሩ ሰዎች ስለሆኑ እነዛ ሰዎች ያው ንብረታቸውም ሁሉ ነገር እንሳም የቤት ቃም ሁሉ ነገር እዛ ነው ተፈናቅሎ ወጥና ወደዛ መመለስ ይፈልጋሉ። በሁለቱም ክልሎች መካከል የፌደራል መንግስት ያስቀመጠው የእቅድ ጊዜ ሰሌዳ ስላለ ሁሉን ነገር በጊዜ ሰሌዳ መሰረት በሁለቱም ክልል በኩል የሚያስፈልገውን ነገር በተያዘለት ጊዜና በእቅዱ መሰረት ወደ ቀያቸው ይመለሳሉ። መጀመሪያ ተፈናቃዮች ወደዚህ ቦታ ይመጣሉ። ከዛ በኋላ ህዝብ ለህዝብ ውይይት ይኖራል።
ተመሳሳይ አስተያየት ያላቸው የአዋሽ ከተማ ነዋሪ አቶ ሙካ መተማመን መፈጠር አለበት በማለት ያክላሉ። ይሁንና የገባኛል ጥያቄ ወደምንሳባቸው ወደ ሶስቱ ቀበሌዎች የሚመለሱ ሶማሌ ብሔር ተወላጆችን በተመለከተ ግን አፈጻጸሙ ላይ ጥርጣሬ አላቸው። ሌላ ዙር ግጭት በሚፈጠር አኳ እንዳይመለሱ ስጋት አለኝ ይላሉ።
ሶማሌ በተፈናቀሉ ህዝብ እንዴት ነው መሳሪያ ይዞ ነው ወይስ እንደ ኢትዮጵያ ህዝብ ጋር እንደሚኖረው ነው የሚኖረው? በፊት ደግሞ ከመና መሳሪያ ሶማሌ ክልል ባንዲራ ተክሎ ሶማሌ ክልል ፖሊስ አምጥቶ እንደ በፊት መኖር አስቦት ከሆነ ሶማሌ ኢንሳ ይህንን በአፋር ህዝብ ምንም ደስታ የሚቀበልበት ነገር የለም።
ለሰላሳ ዓመታት ከኖሩበት ከገርቤሴ ወይም ገዳማይቱ እንደተፈናቀሉ የሚናገሩት አቶ ሸዋዬ ሽፈራው በሁለቱም ወገኖች በኩል በጥርጣሬ እንደሚታይ ጠቅሰው ይህንን አመለካከት ከግምት ውስጥ ያስገባ አፈጻጸም እንዲኖር ጠይቀዋል።
ስፖንሰር ያስፈልጋል። እሳቸው ለመመለስ ደግሞ ገርቤሴ እንዳለ ወድማለች። የቤት ግንባታ ያስፈልገዋል። ቤቶች ይገነቡ። ከዛ በኋላ ህዝቡ ስጋት ላይ እንዳይኖር የህዝብ ለህዝብ ኮንፈረንስ ያስፈልጋል። ከመመለሱ በፊት ህዝብ ለህዝብ ኮንፈረንስ ያስፈልገዋል። የቢግን በሳ ቢደረግ ሰላም በዚህ በትሮኩ ይወርዳል ብዬ አስባለሁ።
የሰላም ስምምነቱ ከአንድ ሳምንት በፊት በአፋር ክልል ርዕሰ መስተዳድር አቶ አወል አርባና በሶማሌ ክልላቻቸው አቶ ሙስጠፌ ማህመድ በተፈረመበት ወቅት ህዝቡ እስከ ታች ድረስ የማወያየት ስራ እንደሚሰራና የሶስቱ ቀበሌዎች ዕጣ ፈንታም በሰላማዊ መንገድ ዘላቂ መፍትሄ እንደሚፈለግላቸው ተነግሮ ነበር። ለአሜሪካ ድምጽ የተናገሩ የሁለቱም ክልል ነዋሪዎች በአንጻሩ ይኸው የሰላም ስምምነት በሁለቱ ክልሎች መካከል ሲካሄድ የቆየው እንደማፋሳሽ ግጭት ቢያስቆመውም ውጥረቱ ግን አሁንም እንዳለ መሆኑን አመልክተዋል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለቀደመው ዘገባ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር የኢትዮጵያ አየር መንገድ በኤርትራ መንግስት የተላለፈውን የበረራዎች ችግር ውሳኔ ምክንያት በተመለከተ ከሚመለከታቸው አካላት ጋር እየተነጋገረ መሆኑን አስታውቋል። የአየር መንገዱ የኮርፖሬት ኮሙኒኬሽን ኃላፊ ሃና ጥናፉ ለአሜሪካ ድምጽ በሰጡት ቃለ መጠይቅ የኤርትራ ሲቪል አቪዬሽን ከሁለት ሳምንታት በፊት የበረራ ቁጥሩን እንድናሳድግ በደብዳቤ ያሳውቀው ነበር፣ አሁን ደግሞ በረራውን ሙሉ በሙሉ እንድናቋርጥ ሲነግረን ተደናግጠናል ብለዋል። የውሳኔውን ምክንያቶች በተመለከተ ከሚመለከታቸው የኤርትራ ኃላፊዎች ጋር እየተነጋገርን ነው ሲሉም አክለዋል። ገብረ ሚካኤል ገብረ መድን ቀጣዩን ይዟል።
የኤርትራ ሲቪል አቪዬሽን ወደ አስመራ የሚደረጉ የኢትዮጵያ አየር መንገድ በረራዎች ከመጪው መስከረም 20 ቀን 2017 ዓ.ም ጀምሮ እንዲቋረጡ ወስኗል። የሀገሪቱ ሲቪል አቪዬሽን የኢትዮጵያ አየር መንገድን ለሚጠቀሙ የኤርትራ መንገደኞች ዛሬ ረቡዕ ሐምሌ 17 ቀን 2016 ዓ.ም በሀገሪቱ ጋዜጣ ላይ አውጥቶታል በተባለና በማህበራዊ ሚዲያ ላይ ሲዘዋወር በዋለ ማስተዋወቂያ በኢትዮጵያ አየር መንገድ ወደ ኤርትራ የሚደረጉ ሁሉም በረራዎች እንደሚቋረጡ ነው የገለጸው። ይህንን አስመልክቶ ዛሬ ከሰዓት በኋላ በማህበራዊ ትስስር ድረገጹ ላይ መግለጫ ያወጣው የኢትዮጵያ አየር መንገድ በበኩሉ የኤርትራ ሲቪል አቪዬሽን ከሶስት ቀናት በፊት ባለፈው እሁድ ሐምሌ 14 ቀን 2016 ዓ.ም ይህን ውሳኔ በደብዳቤ እንደገለጸለት ጠቅሷል። ስለዚህ ጉዳይ ለአሜሪካ ድምጽ ማብራሪያ የሰጡት የኢትዮጵያ አየር መንገድ ግሩፕ የህዝብ ግንኙነትና የኮርፖሬት ኮሙኒኬሽን ኃላፊ ሃና አጥናፉ ለአየር መንገዱ በደረሰው ደብዳቤ ላይ የእገዳው ምክንያቶች እንዳልተገለጹ ተናግረዋል።
በ21/07/2024 ላይ አንድ ደብዳቤ ደርሶናል። አንድ ሴንቴንስ ነች በቃ suspension of flight ስምትት ከሰፕተምበር 30 ጀምሮ የኢትዮጵያ አየር መንገድ በረራውን እንዲያቋርጥ ከሰፕተምበር 30 ጀምሮ በረራውን እንዲያቋርጥ የሚል አንድ ችል የደረሰችን እንግዲህ እሱን ስንመለከት ምንድነው ለምንድነው የሆነው እያለን ኤሪያውንም እዛ ያለውን የኛን ስታፋለ
የኤርትራ ሲቪል አቪዬሽን አውጥቶታል በተባለው ማስታወቂያ ግን ለበረራዎቹ መታገድ ምክንያቶች ናቸው ያላቸውን ጉዳዮች የጠቀሰ ሲሆን ከነዚህ አንዱ አየር መንገዱ ተገቢነት የሌላቸው የንግድ ተግባራትን በመከተሉ ነው ይላል። በተጓዦች ላይ ምክንያታዊ ያልሆነ የበረራ ትኬት ዋጋ ይጨመራል፣ ስልታዊና የተደራጀ የሻንጣ ስርቆትም ይፈጸማል ሲል አየር መንገዱን ይከሳል። ተደጋጋሚ የበረራዎችና የሻንጣዎች መዘግየት እንደሚስተዋልም በማሳሰቢያው አመልክቷል። እነዚህን እንደመነሻነት የተጠቀሰው የኤርትራ ሲቪል አቪዬሽን አየር መንገዱ ለነዚህ ችግሮች ካሳ አልሰጠም በማለትም ይተቻል። የኢትዮጵያ አየር መንገድ ችግሮቹን እንዲያስተካክል የተሰጡ ማሳሰቢያዎችም ውጤት ባለማምጣታቸው እዚህ ውሳኔ ላይ መደረሱን የሲቪል አቪዬሽኑ ማሳሰቢያ ይገልጻል። የኢትዮጵያ አየር መንገድ ግሩፕ የህዝብ ግንኙነትና የኮርፖሬት ኮሙኒኬሽን ኃላፊ ሃና አጥናፉ በበኩላቸው የእገዳው ውሳኔ ምክንያቶች ካለመገለጻቸውም በላይ ጉዳዩ ከሁለት ሳምንት በኤርትራው ሲቪል አቪዬሽን ከተላከልን ሌላ ደብዳቤ ይዘት ጋራ ይቃረናል ይላሉ።
የዛሬ ሁለት ሳምንት አካባቢ በ8 መስኛል ጁላይ 8 ላይ ሌላ የተላከልን ደብዳቤ ነበርና ያ ደብዳቤ ከዚሁ ከሲቪል አቪዬሽን ኦቶሪቲ የመጣ ነው። የኢትዮጵያ አየር መንገድ እስካሁን በሳምንት 10 በረራ ነበር የምናካሄደው እስካሁን ድረስ፣ ከዚህ በኋላ ግን 15 በረራ ማድረግ ትችላላችሁ ብሎ ለሳመሩ የተፈቀደበት ደብዳቤ አለ። ስር የነበረውን የበረራ ቁጥሩን በሳምንት ወደ 15 እንዲሰ ልናሳድገው ምን አይነት አይሮስ ላለው ስለው ስኬጁሉ እንደዚህ የሚለውን እዛ ላይ ነው እየተረባረበና እየሰራን የነበረው። ከሁለት ሳምንት በኋላ ደግሞ እንደገና ይሄኛው ደብዳቤ ሲመጣ የአየር መንገድ በጣም ማሳስበናል፣ በጣም ማስጨንቅጦናል፣ ምክንያቱ ምንድን ነው የሚለውን ግን ከሚመለከታቸው ጋር አብረን እየተነጋገርን ነው።
በኢትዮጵያና በኤርትራ መካከል የተከሰከሰውን ጦርነት ተከትሎ ለሁለት አስርት ዓመታት ተቋርጦ የነበረው የኢትዮጵያ አየር መንገድ የኤርትራ በረራ መልሶ የተጀመረው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡበት በ2010 ዓ.ም ነበር። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። አሁን ወደ እኛ ወዳለንበት ዩናይትድ ስቴትስ ወደሚመለሰው ሌላ ዘገባ እናቀናለን። ለኮቪድ-19 መጋለጣቸውን ተከትሎ ለአንድ ሳምንት ተገልለው የቆዩት ፕሬዚደንት ጆ ባይደን ትናንት ማክሰኞ ወደ ዋይት ሃውስ ቤተ መንግስት ተመልሰዋል። ባይደን ሙሉ በሙሉ ከእይታ ተሰውረው ይሰንብቱ እንጂ ከፕሬዚደንታዊ ምርጫ ፉክክሩ ለመውጣት ያደረጉት ውሳኔ የሳምንቱ አብይ ዜና አድርጓቸዋል። ምክትል ፕሬዚደንት ካማላ ሃሪስም በመርጫ ዘመቻ የተዘዋወሩ መሆናቸውን አክላ የአሜሪካ ድምጽ አኒታ ፓውል ከዋይት ሃውስ ያስተላለፈችውን ዘገባ ቆንጅታ እየታሰማናለች።
ፕሬዚዳንት ባይደን የምርጫ ዘመቻዎቻቸውን ሲያፋፍሙ በነበሩባቸው ባለፉት ሳምንታት በብዙ እንቅስቃሴዎች የታጀበ የነበረው የዋይት ሃውስ ድባብ አሁን ርጭ ብሏል። ሳቸውም ኮቪድ-19 ይዟቸው ዴላዌር በሚገኘው መኖሪያቸው ተለይተው ከሰነበቱ በኋላ ትናንት ያለምንም ግርግር ነው ወደ ዋይት ሃውስ የተመለሱት። ምክትል ፕሬዝደንታቸው ካማላ ሃሪስም ዊስኮንሲን ክፍለ ግዛት የምረጡኝ ዘመቻቸውን ሲያካሂዱ ውለዋል። በሌላኛው ጎራ የቀድሞ ፕሬዝደንት ዶናልድ ትራምፕ የምርጫ ዘመቻ ደግሞ ትናንት ሁለቱንም ኢላማው አድርጎ መዋልን ነው የመረጠው። የሪፐብሊካን ፓርቲው እጩ ምክትል ፕሬዝደንት ጄዲ ቫንስ
I guess we will remember Joe Biden as not just a quitter, which he is, but one of the worst
ታሪክ ጆ ባይደንን ስራቸውን በወጉ ሳያጠናቀቁ አቋርጦ የወጡ ብቻ ሳይሆን ደግሞም ናቸው እጅግ መጥፎ ከሆኑ የዩናይትድ ስቴትስ ፕሬዝዳንቶች አንዱ አድርጎ ያስታውሳቸዋል። ነገር ግን ወዳጆቼ ካማል ሃሪስ ደግሞ ከርሳቸው ይብሳሉ። ይህንን ደግሞ ሁሉም የሚያውቀው ነው። በእያንዳንዱ የጆ ባይደን ውድቀት እርሳቸውም አሉበት። የባይደንን የፕሬዝዳንትነት አእምሯዊ ብቃት በሚመለከትም ዋሽተዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ካማላ ሃሪስን የአሜሪካ የውጭ ፖሊሲና የዲፕሎማሲያችን መሪ ድምጽ ሲሉ አሞግሰዋቸዋል። ምክትል ፕሬዚደንት ሃሪስ በባይደን እግር ተተክተው በእጩ ፕሬዚደንትነት ለመወዳደር የምረጡኝ ዘመቻ ላይ በሚሆኑበት በዚህ ወቅት ባይደን ብዙ ስራ የሚጠብቃቸው መሆኑንም ብሊንከን በአጽንኦት ሳይናገሩ አላለፉም።
What he's intensely focused on is the work that remains over these next 6 months.
እስካሁን ላደረግናቸውና በሚቀጥሉት 6 ወራት መቀጠል ያለባቸው ጥረቶቻችን ከፍተኛ ትኩረት ሰጥተዋል። በተለይም በመካከለኛው ምስራቅ ሰላም እንዲሰፍን፣ የጋዛ ጦርነት እንዲቆምና አካባቢው ወጥሻለ ጎዳና እንዲያመራ ለምናደርገው ሁሉ።
ተንታኞችም እሳቸው ባሉት ይስማማሉ።
1/8 of his presidency is still left. And there continue to be real challenges.
ይህ የፕሬዝዳንታዊ ስልጣን ዘመን ሊጠናቀቅ 1/8 የሚሆነው ጊዜ ቀረዋል። አሁንም እንደተደቀኑ ያሉ ተጨባጭ ፈተናዎች አሉ። በሀገር ውስጥ የሸቀጥ ዋጋ እንዲቀንስ ማድረግ፣ ሸማቹን ካለአግባብ በስውር ከሚጨመሩበት ክፍያዎች መጠበቅ፣ ሰራተኛውን ለኩባንያዎች ትርፍ ሲባል ከሚጫኑበት አስከፊ ህጎች መከላከል፣ በውጭ ደግሞ በመካከለኛው ምስራቅ የተኩስ አቁም ስምምነት እንዲደረስና ሰላም እንዲወርድ የሚደረገው ጥረት መቀጠል አለበት። ሩሲያ በዩክሬን ላይ የምታካሄደውን ጦርነት ለመግታት የተያዘውም ጥረት እንዲሁ።
ወቅታዊ ሁኔታው የውጭ ሀገር መሪዎችንም ምን አቋም እንደሚይዙ ማሳሰቡ አልቀረም። በዚህ ሳምንት ከፕሬዝዳንት ባይደን፣ ከምክትል ፕሬዝዳንት ካማላ ሃሪስና ከቀድሞ ፕሬዝዳንት ዶናልድ ትራምፕ ጋር የሚገናኙት የእስራኤል ጠቅላይ ሚኒስትርም ይህንኑ ተገንዝበዋል። የቴክሳስ ዩኒቨርሲቲ የዓለም አቀፍ ጉዳዮች ፕሮፌሰሩ ጀረሚ ሱሪ በዚህ መልኩ ተነተኑታል።
ባይደን ከዓለም አቀፍ ጉዳዮች አኳያ አንድ ችግር የሚኖራቸው ይመስለኛል። እሳቸው ከጥቂት ወራት በኋላ ስራው ላይ እንደማይኖሩ የውጭ ሀገር መሪዎች ያውቃሉ። ስለዚህ ከርሳቸው ጋር ስምምነቶችን ለማድረግ ያመነታሉ። ምክንያቱም ቀጣዩ ፕሬዝዳንት ማንም ይሁን ማን ካማላ ሃሪስም ቢሆኑ የራሳቸው የውጭ ጉዳይ ፖሊሲ ቡድን ማዋቀራቸውና የራሳቸውን ግቦች መቀጻቸው አይቀርም። በሌላ በኩል ደግሞ የተቻላቸውን ያህል ቶሎ ብለው ጉዳያቸውን ከባይደን ጋር ለመጨረስ የሚፈልጉ የውጭ ሀገር መሪዎች ይኖራሉ። ምክንያቱም ወደፊት ምን እንደሚሆን እርግጠኛ መሆን ስለማይችሉ ነው።
ፕሬዝዳንት ባይደን ዛሬ ማታ በቀጥታ ከኦቫል ኦፊስ ጽህፈት ቤታቸው በሚያደርጉት ንግግር ከፕሬዝዳንታዊ ምርጫ ፍክክሩ ራሳቸውን ለማግለል ስለምን እንደወሰኑ ለአሜሪካ ሕዝብ ያስረዳሉ።
ቆንጅታዬን አመሰግናለሁ ለቀደመው ዜና። አሁን ደግሞ ወደ ፓሪስ ኦሎምፒክ ወደሚወስደን ሌላ ዘገባ እናቀናለን። የሰብአዊ መብት ተከራካሪ ቡድኖች የፈረንሳይ ባለስልጣናት ከፓሪስ ኦሎምፒክ አስቀድሞ ስደተኞችን፣ በወሲብ ንግድ የሚተዳደሩ ግለሰቦችና በዋና ከተማይቱ ዙሪያ ያሉ ሌሎች ወገኖችን እያፈናቀለ ያለውን እርምጃ የማህበራዊ መሰረትን ማጽዳት ሲሉ ከሰውታል። አያይዘው እርምጃው የኦሎምፒክ ውድድሮችን ከመቼውም በተሻለ ሁሉን አሳታፊ ለማድረግ ፈረንሳይ የገባችውን ቃል ያመከነ ነውም ብለውታል። የፈረንሳይ መንግስት በበኩሉ ረጅም ጊዜ ያስቆጠረ ችግርን ለመፍታት ጥረት እያደረኩ ነው ሲል መልሷል። ሊዛ ብራይንት ከፓሪስ ያጠናቀረችውን ዘገባ አሉላ ከበደ ያስደምጣናል።
ከፓሪስ ጠርዝ ላይ ከሚገኝ የመጠለያ ካምፕ ውስጥ ያሉ ስደተኞች በማለዳው ያሉበት ለቀው እንዲወጡ እየተደረጉ ሲሆን ቀጥሎ ስለሚጠብቃቸው ሁኔታ ግን እርግጠኛ አይደሉም። አብዱላይ ሶ ከጊኒ የመጣ ስደተኛ ነው።
ወደዚህ እንድንመጣና መኖሪያ ቤት እንደሚፈልጉን ነገሩን። የኦሎምፒክ ውድድሮቹ እየተካሄዱም እዚህ ልንቆይ አንችልም። ወደ ሆነ ቦታ ውስጥ ያሰፍሩናል።
ይህን መሰሉ ስደተኞችን የማፈናቀል እርምጃ አዲስ አይደለም። የመብት ተሟጋች ድርጅቶች ካሁን ቀደምም ትችት ሲሰነዝሩበት የቆየ ጉዳይ ነው። ይሁንና በተለይ ያሁኑ ዘመቻ መጠንና እየተከናወነ ያለበት ጊዜ የመብት ተሟጋቾቹን ይበልጥ አሳስቧቸዋል። በቀናት እድሜ ከሚጀምረው የፓሪስ ኦሎምፒክ አስቀድሞ የተፈጸመ በመሆኑ
all this because it's not only this week, it has started long before.
ይህን ሁሉ እንዴት ብለን እንግለጸው? ምክንያቱም በዚህ ሳምንት ብቻ የተፈጸመ አይደለም። ከተጀመረ ረጅም ጊዜ ሆኖታል። የፓሪስ የማህበራዊ መሰረት ማጽዳት እንለዋለን። ስለሆነም እውን እየታየ ያለው በኦሎምፒክ ሳቢያ መንገዶችን በሙሉ ካለው መከራና ድህነት የማጽዳት ፍላጎት ነው።
የቦርሶቲ የበጎ አድራጎት ድርጅት የሜዳዩ ሌላ ገጽ የተባለ የመብት አስከባሪዎች ትስስር መረብ አካል ነው። ከውድድሮቹ አስቀድሞ ባሉት ወራት ውስጥም በመቶዎች የሚቆጠሩ ሰዎች ወደ ሌላ ቦታ እንዲዛወሩ መደረጉን አስታውሶ ስደተኞች ብቻ ሳይሆኑ ሴተኛ አዳሪዎችና ሌሎችም አካባቢውን እንዲለቁ ብርቱ ጫና እየተደረገባቸው መሆኑን አመልክቷል። አንዳንድ ስደተኞችም ከመዲናይቱ ርቀው ወደሚገኙ አካባቢዎች በመላካቸው በቀላሉ የማይገኙ ስራዎቻቸውን እንዲያጡና ለማህበራዊ አገልግሎት እጦት መዳረጋቸው ተነግሯል። የፈረንሳይ ባለስልጣናት በበኩላቸው ታዲያ ስደተኞቹ መሄድ የሚፈልጉበትን ቦታ መምረጥ ይችላሉ ይላሉ። አዴላይን ሳቪ የፈረንሳይ ኤል ደ ፍራንስ ግዛት ጽፈት ቤት ኃላፊ ናቸው።
እነዚህን ስራዎች ለአመታት በየሳምንቱ ስናስፈጽም ቆይተናል። በኤል ደ ፍራንስ ግዛት ላሉ በአስቸጋሪና ንጽህናቸው በተጓደለ ሁኔታዎች ውስጥ ለሚኖሩ ሰዎች መጠለያ ያበጃሉ። በተጨማሪም ፓሪስ ውስጥ ያሉን ያስቸኳይ ጊዜ መጠለያዎች በመምላታቸው መጠለያ የሚያስፈልጋቸውን ሰዎች ወደ ሌሎች የፈረንሳይ ግዛቶች ስንልክ ቆይተናል። ስለሆነም አዲስ መጪዎች ከፓሪስ ጋር ቁርኝት ከመፍጠራቸው አስቀድሞ በሌሎች አካባቢዎች እድላቸውን እንዲሞክሩ ነው የምንመክራቸው።
ይህ ስደተኞችን የማፈናቀል እርምጃ የመጣውም በፈረንሳይ የጸረ ስደተኛ ዝንባሌ እያየለ በመጣበት በዚህ ጊዜ መሆኑንና ለቀኝ አክራሪው ናሽናል ራሊ ፓርቲ መግነን ምክንያት መሆኑም ተዘግቧል። የፓሪሱ ግራ ዘመም የከተማ ምክር ቤት በአንጻሩ ለስደተኞች ጉዳይ በቂ መፍትሄ ያልሰጡም ሲል የአገሪቱን ባለስልጣናት ተጠያቂ አድርጓል። ላሚያ አልአራጂ የፓሪስ ከተማ ምክትል ከንቲባ ናቸው።
መንግስት በሱ ጥበቃ ስር ያለውን ይህንን ሁኔታ እንዲቆጣጠር ስንጠይቅ ወራት አስቆጥረናል። ለስደተኞች የመጠለያና ድጋፍ መስጠታችንንም እንቀጥላለን። ሆኖም ግዛቱ ኃላፊነቱን መረከብ አለበት።
ለአሁኑም ስደተኞቹ በፓሪስ አካባቢ የሚቆዩበት ቦታ ይሰጣቸዋል። ውድድሩ ሲጠናቀቅ ግን ወደ ጎዳና ኑሯቸው ሊመለሱ ይችላሉ።
ያዳመጣችሁ አላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው አገማሽ የመጀመሪያ ቅንብር እንሻገራለን። ዲሞክራሲ በተግባር የአሜሪካ ምርጫ በአፍሪካ ላይ የሚኖረው ተጽዕኖ የዛሬው ዲሞክራሲ በተግባር ኢላማ ነው። በሜሪላንድ ሞርጋን ስቴት ዩኒቨርሲቲ የዓለም አቀፍ ግንኙነት መምህር ፕሮፌሰር ጌታቸው መታፈሪያ በመጪው የአሜሪካ 2024 ምርጫ ፕሬዚደንት ትራምፕ ከተመረጡ ለአፍሪካ ሀገሮች በጎ የሚያሳይ አይመስለኝም ይላሉ። በእሳቸው ሐሳብ የማይስማሙት የሪፐብሊካን ፓርቲ ደጋፊና ተወዳዳሪ የሆኑት አቶ ለባንስዩን በበኩላቸው የፕሬዚደንት ትራምፕ መመረጥ ለአፍሪካ ሀገራት ሰላምና ኢንቨስትመንት መስፋፋት ከፍተኛ አስተዋጽኦ ይኖረዋል ሲሉ ይሟገታሉ። ሁለቱንም ያነጋግራቸው አስማማው ቀጣዩን መሰናዶ ልኮልናል።
በተለያዩ አዳዲስ ክስተቶች የታጀበው በጥቅምት ወር የሚካሄደው የአሜሪካ ፕሬዚዳንታዊ ምርጫ ፉክክር በሌሎች የዓለም ክፍሎች ከሚኖረው ተጽዕኖ አንጻር ትኩረትን እየሳበ ይገኛል። በኢትዮጵያ በአጠቃላይም በአፍሪካ ሰሞናዊ ሁኔታውን ጨምሮ ምርጫው ሊኖረው በሚችለው ተጽዕኖ ዙሪያ አስተያየታቸውን ሰጡን በሜሪላንድ በሚገኘው ሞርጋን ስቴት ዩኒቨርሲቲ የዓለም አቀፍ ግንኙነት መምህሩ ፕሮፌሰር ጌታቸው መታፈሪያ ዶናልድ ትራምፕ ከተመረጡ ለአፍሪካ አይበጁም ይላሉ።
ትራምፕ ምንድን ነው ያለው ስለ አፍሪካ? ጠቅላላው ስለ ኢትዮጵያ? ጠቅላላው ስለ ጥቁር ህዝብ ምንድን ነው ያለው? እንደምናስታውሰው አፍሪካን ቋንቋን በጣም ይቅርታ አድርግልኝ የሰገራ ቤት ሲሆኑ አገሮች ብሏል። እና ቋንቋ ይቅርታ አድርግልኝ ከኔ አይደለም የወጣው። እና በዛ አይነት የሚያይሰው ነው። ከመጀመሪያው ገና ሳይመረጥ በኢትዮጵያ በሚያከራይበት ጊዜ ለጥቁሮቹ ቅድመ አይሰጥም ነበር፣ ጥቁሮች አትርበጡ የሚል ነበር። እና ታሪኩ እንደዛ ነው። አሁን ዝም ብሎ ሆይ ሆይ የሚለው ለፖለቲካ ፍጆታው ነው እንጂ የውስጡ ልቡ የልቡ ልብ ውስጥ ቢታይ ይሄ ሰውዬ አግላይና ዘረኛ እንደሆነ ያስታውቃል። በአንጻሩ ደግሞ አፍሪካ ሀገሮችም ደግሞ ራሳቸው እኮ ራሳቸው አላስከብርም እያሉ ነው። በንቅዘት በኮራፕሽን የተበላሹ አገሮች ናቸው። ስለዚህ በመጨረሻ ላይ የምለው እርግጥ ትራምፕ ከተመረጠ ለአፍሪካ ሀገሮች በጎ የሚያሳይ አይመስለኝም ከሚያሳየው እና ከተናገረው ሁኔታ ካለፈው።
ከፕሬዝዳንታዊ ምርጫ ፎክሩ ራሳቸውን ያገለሉት ፕሬዝዳንት ጆ ባይደን በሳቸው ጋር ተተክተው የዲሞክራት ፓርቲው ፕሬዝዳንታዊ እጩ እንዲሆኑ ድጋፍ የሰጧቸው ምክትል ፕሬዝዳንታቸው ካማላ ሃሪስ የፓርቲያቸው እጩ ሆነው በምርጫው አሸንፈው ከተመረጡ ለአፍሪካ የሚጠቅሙ የፖሊሲ ውሳኔዎችን ይወስናሉ ብለው እንደሚያምኑ ፕሮፌሰር ጌታቸው ይናገራሉ።
ካማላ ሃሪስ ብትመረጥ ለአፍሪካም ሆነ ለዓለም በሙላ ጥሩ እይታ ይኖራታል። ምክንያቱም አንደኛ የሶስተኛ ዓለም ሰው ነች ራሷ አስተዳደጓን በዛ አይነት ነው። ሁለተኛ የባይደንን ፎሬን ፖሊሲ ታስቀጥላለች እና በዛ ሁኔታ እየታየ ነገር ግን ወደ አፍሪካ ስላልከኝ አፍሪካ ራሳቸውን ማስከበር አለባቸው።
የሪፐብሊካን ፓርቲ ደጋፊ እንደሆነ የሚናገሩት አቶ ላባን ስዩም ግን በዚህ ሐሳብ አይስማሙም። ኢትዮጵያን ጨምሮ የአፍሪካ ሀገራት ለሰላም እጦት የተዳረጉት በባይደን አስተዳደር ወቅት ነው የሚሉት አቶ ላባን ዶናልድ ትራምፕ የሚመረጡ ከሆነ የዓለምን ሰላም በማጽናት አፍሪካን ተጠቃሚ ያደርጋሉ ይላሉ።
ይሄ 2015 2016 ቢባል ኖሮ ልክ ነበረ። ዩ ኖው ፕሬዚደንት ትራምፕ ፕሬዚደንት አልነበሩም፣ ነጋዴ ነበሩ። ምን አይነት አተሳሰብ ምን አይነት አሰራር አላቸው ይታይ ነበር ማለት ነው። ገና አይታወቅም ነበር። ለአራት አመት ሙሉ ፕሬዚደንት ሆኗል። ለአራት አመት ሙሉ ዓለም ሰላም ሰፍኖ ነበር። አራት አመት ሙሉ ውጊያ አልነበረም። እንደዚህ አሁን የገባንበት ያለው ችግር አልነበረም። በአሁኑ በጆ ባይደን ጊዜ በሁሉም አካባቢ ጦርነት የጦርነት ቀጠና ነው ሆኖ ያለው። በቀላሉ ይሄ የኢትዮጵያ ጉዳይ እኮ የዲፕሎማቲክ የሆኑ ሰው የማይክ ሃምሪ ይመላለሳሉ፣ ግን አትየክፍተተ እንደምታዩ በሁሉም ክልሎች ችግር አለ፣ በሁሉም ነገር ጦርነት አለ ማለት ነው። ስለዚህ በኢትዮጵያ አንጻርም ብታዩ በትራምፕ ጊዜ የነበረና በጆ ባይደን ጊዜ ያለው ሁኔታ በጣም የተለያየ ነገር። ስለዚህ ይሄ አሳምሽን ከየት የመጣ አሳምሽን መሆኑ ማንም ሰው ሊገባው አይችልም። ለምን አራት አመት ሙሉ ፕሬዚደንት ነበሩ። ኑክሊየር ዋፐን ያነሳሉ፣ ውጊያ ሊጀምሩ ነው፣ የዓለም ሶስተኛ ጦርነት ሊደረግ ነው ምናምን ሲባል የነበረ በጆ ባይደን ጊዜ እንጂ በትራምፕ ጊዜ አልታየም ይሄ ነገር።
የህግ ባለሙያና የአፍሪካ አሜሪካ ስትራቴጂያዊ ግንኙነት ማጠናከር ላይ የሚሰራው የዩኤስ አፍሪካ ተቋም ፕሬዚዳንት ዶክተር ታዲዮስ በላይ በበኩላቸው ጉዳዩን የሚያዩት በአሜሪካ ከሚኖሩ የተለያዩ የአፍሪካ ሀገራት ተወላጆች ወይም ዲያስፖራዎች ጥቅም አንጻር ነው።
የመጀመሪያ ለውጥ ሊሆን የሚችለው ምናልባት ከዚህ ከሀገር ውስጥ ብንነሳ ዲያስፖራውን በሚመለከት የአፍሪካውንም ሆነ ኢትዮጵያውን በሚመለከት ትልቁና ዋነኛው የኢሚግሬሽን ፖሊሲያቸው ነው። ትራምፕ ይዞ የመጣው ፖሊሲ ቢያሸንፍ ኢምፕሊመንት አረጋለሁ ብሎ የመጣ ፖሊሲ አንደኛውና ዋናው ዲፎርቴሽን ነው። ዶክመንት የሌላቸውን ኢሚግራንቶች አፍሪካኖችን ጨምሮ ማለት ነው። ከዚህም ባሻገር ደግሞ ከዚህም በፊት ነው የነበረው ፕሬዚደንሲ ውስጥ በነበረበት ጊዜ የነበረውን ፖሊሲ ሀገር ውስጥ እናያለን እናውቃለን። ሶ ምን ያህል ኢምፓክት እንደነበረው እኛ ኮሚኒቲ ላይ ማለት ነው። ተመሳሳይ እንደዚሁ አፍሪካ ላይ እንግዲህ ከትሬድ አንጻር ማየት እንችላለን። ከኢንቨስትመንት አንጻር፣ ከዩኒቨርሲቲ ፓርትነርሽፕ፣ ከኤክስቼንጅ ፕሮግራም አጠቃላይ ከአፍሪካ ጋር በሚመለከት ያላቸው የፎሬን ፖሊሲ ኮምፕሊትሊ ሽፍት ያደርጋል። ምንም ጥያቄ የለውም እዛ ላይ እና አፍሪካ ላይ ኢምፓክት ይኖረዋል። ትሬድን ኢንቨስትመንትን ብታይ በተለይ ከዚህ ከዩኤስ አፍሪካ ሊደርስ ሰሚት በኋላ ከፍተኛ የሆነ ኢንጌጅመንት ታይቷል። ከፍተኛ የሆነ ኢንቨስትመንት፣ ከፍተኛ የሆነ የኤጅ፣ ከፍተኛ የሆነ ትሬድ ኢንጌጅመንቶችን አይተናል ቢትዊን አፍሪካን ሀገሮች። ስለዚህ ያ ኮምፕሊትሊ ሽፍት የማድረግ እድል ይኖረዋል ማለት ነው። ስለዚህ የፖሊሲ ሽፍት ይኖራል።
ፕሬዚዳንት ጆ ባይደን በጥቅምት ወር መገባደጃ ከሚካሄደው ፕሬዚዳንታዊ ምርጫ ራሳቸውን ማግለላቸውን ተከትሎ ተፎካካሪያቸው የነበሩት የሪፐ የሪፐብሊካኑ ፕሬዚዳንታዊ እጩ ዶናልድ ትራምፕ ስልጣናቸውንም እንዲለቁ ጠይቀዋል። ትራምፕ ለሁለተኛ የስልጣን ዘመን ይመረጣሉ ብለው የሚያምኑት አቶ ላቫን ስዩም ይህም ለአፍሪካ ሀገራት ተጨማሪ የኢንቨስትመንት እድልን ይፈጥራል ሲሉም ይናገራሉ።
አፍሪካ ተወዳዳሪ ተቀናቃኒ ኃይል ያስፈልጋል። ይሄ ማለት ለቻይና የሚወዳደር ለሌሎች ኃይሎች አፍሪካ ውስጥ ዶክተር ያሉት የሚወዳደርና የአሜሪካ ቢዝነሶች ደግሞ ወደ አፍሪካ እንዲገቡ ተወዳዳሪ ሆኖ እንዲገቡ የሚጠቅም ያስፈልጋል ማለት ነው። ይሄ ደግሞ እንደ ነጋዴ እሱ ማድረግ የሚችለው ነገር ነው፣ የሚያደርገው ነገር ነው። ትራምፕ በፕሬዚደንት ትራምፕ ማለት ነው። ጆ ባይደን በዚህ 3 ዓመት ተኩል እንግዲህ በአራት ዓመቱ ያየነውን ነገር ጦርነት ነው ዴሊቨሪ ያደርገው እንጂ ሌላ ነገር ያደርገው ነገር የለም። በሱምና የሰላም ነው። ሰላም አስፈላጊነት በጣም ኢምፖርታንት ነው። ንግድ እንዲሰፋ እንዲያድግ የሚፈለግ ከሆነ ሰላም ያስፈልጋል። ሰላም ከሌለ ምንም ትርጉም የለውም። የትኛውም ቦታ ንግድ ሊሰፋ አይችልም፣ በጣም መፈጠር አይችልም።
ምክትል ፕሬዚዳንት ካማላ ሃሪስ በመጪው ጥቅምት በሚካሄደው ምርጫ የዲሞክራቲክ ፓርቲያቸው እጩ ለመሆን ከወዲሁ በቂ ድጋፍ ስለማግኘታቸው እየተነገረ ነው። አሶሺየትድ ፕሬስ ሰኞ ማታ ባወጣው አሃዝ መሰረት ፕሬዚዳንታዊ እጩ ነው በፓርቲያቸው ጉባኤ ለመመረጥ የ1976 ተወካዮች አብላጫ ድጋፍ የሚያስፈልጋቸው ካማላ ሃሪስ ከወዲሁ ከ2200 የሚበልጡ የፓርቲው ተወካዮችን ድጋፍ አግኝተዋል። እጩነታቸው ከሳምንት በኋላ በሚካሄደው የዲሞክራቶች ብሔራዊ ጉባኤ ከጸናላቸውም ከወራቶች በኋላ በሚካሄደው ፕሬዚዳንታዊ ምርጫ የዶናልድ ትራምፕ ዋና ተፎካካሪ ይሆናሉ ተብሎ ይጠበቃል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማውን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዝግጅታችን ኢትዮጵያውያን በአሜሪካ ነው። ወደ መካከለኛው ምዕራብ አሜሪካ እናቀናለን። በዚያ የኢትዮጵያ ምግብ ጣዕሞችን እንዲሁም ባህል ለማስተዋወቅ ጥረት እያደረገ የሚገኝ ሬስቶራንት እናስጎበኛቸዋለን። እንቅስቃሴ ከሚበዛባቸው የሚልዋኪ ከተማ ጎዳናዎች አንዱን ተጎራብቶ ለዓመታት ቆይቷል። አመሻሹን ነፍስ የሚዘራበት ልዩ ማጀት የኢትዮጵያን ጣዕም ናፍቀው የሚመጡትን ሁሉ ለማስተናገድ ሥራ ይበዛበታል። ልክ እንደ ዛሬው
በጣም ትሪስት ካለ ይመጣል። በጣም ፌቨረት ናቸው የዶሮ ወጥና ምስር።
ወይዘሮ ሙሉ ሀብተ ስላሴ የሙያውን ነገር ሲጠበቡበት ባለቤታቸው አቶ ሶሎሞን በቀለ ወደ ሬስቶራንቱ ብቅ የሚሉ አሊያም ከቤታቸው ሆኖ የሚያዙ ደንበኞችን ማስተናገድ ይዘዋል። በመካከለኛው ምዕራብ አሜሪካ ዊስካንሰን ግዛት ከሚገኙ በጣት የሚቆጠሩ የኢትዮጵያ ጣዕም መዳረሻዎች በአንደኛው እንገኛለን። ዓለም ኢትዮጵያን ቪሌጅ መጠሪያው ነው። አቶ ሰለሞን በቀለ የሬስቶራንቱ ባለቤት ናቸው።
ሬስቶራንቱ የተባለው ሸለምቶ የሳቆጣው በ2008 መጨረሻ ነው። ለሽውተን ያደግ አካባቢ ነው እና አሁን ደስተኛ ዓመታችን ይዘናል። እና ሬስቶራንቱ ለመክፈት ብዙ ጊዜ ሞክረናል ግን በፊት እና ቦታ ሲፈልግ ሲሳፋ ሲፈልግ ሲጠባ ወሰይዛ አይና ስም አልነበረም። ወደንዘብ ሲጠራቀም እንደምንም ብቻ ጊዜ ፈጀብን። መጨረሻ ላይ የወንድሜ በፊት ሲበተገኘ ትሬንቱም ጥሩ ነበረ። ሂደትን ባለቤት ለኛ ጋር ለመስራት ቶይ ሶሻል ነበር እና እሱን እንደገፈን በኤግዛም ምክንያት ተመፈት ቻል።
አገልግሎት መስጠት ከጀመረ ጊዜ ጀምሮ በከተማዋ በሚኖሩ ትውልደ ኢትዮጵያንና በሌሎች ሕዝቦች ዘንድ ሬስቶራንቱ መልካም ምላሽ እንዳገኘ የሚያስታውሱት አቶ ሰለሞን የኢትዮጵያን ምግብ ለመጀመሪያ ጊዜ ለመሞከር ለፈለጉ እንግዶች የመተዋወቂያ እልፍኙ ነው መቆየቱንም ያክላሉ።
እዚህ ቤት አንደኛው እንትኑ ጥቅሙ ልበል መሰለኝ ብዙ አዳዲስ ሰዎች መጣቸው። ኢትዮጵያ ምግብ ቀምሰው የማያውቁ መጀመሪያ ጊዜ እንግዲህ እንኳን እንደሚያውቁ ማለት አበላሉ የሚገርማቸው ለለም በጀነ ምግብ አላው ያለ ማንኪያ ያለ ሹካ ሁሉም ብቻ በማንኪያ ምስቋል እና አንድ የቀመሱ በኋላ ደግሞ እንግዲህ የማያውቁ ሰዎች አሉ። በሳምንቱ አምስት ስራዎች አሉ። የዛምንት ክፍል የሚያዙ በየአይነቱ የሚያዙ ዶሮበት የሚያዙ ሁሉ በየፊናው ብቻ ያለበታቸው ምግቦች አሉ እና በጣም እንደ አስተማሪ ሆነናል።
ዓለም ለኢትዮጵያ ኢትዮጵያ ምግብ በማስተዋወቅ አፍሪካ እንደገነ ምግብ አላት ተለያየ አይነት ዲጋ ነው የሚለው የሰው ምግብ ስለው በጣም ተወዳጅ ነው እና በጣም ያኮራል ነው እዛ
ሬስቶራንቱ ኢትዮጵያና ኢትዮጵያውያንን በበጎ ለማስነሳት ያለውን አቅም የተረዱ የሚመስሉት ባለቤቶቹ ከትናንሽ ባህላዊ መገልገያ ቁሳቁሶች ጀምሮ የቤቱ ገጽታም ሆነ የምግቡ ጣዕም ከሀገር ቤቱ እንዳይርቅ ለአመታት መጣራቸውን ይናገራሉ። ኢትዮጵያ ምግብና መጠጥ መዳረሻ ከመሆን የተሻገረ ሚና ሲጫወት እንደቆየ በሬስቶራንት ውስጥ ሰዎች ከተዋቸው ማስታወሻዎች፣ ምስክርነቶችና ሽልማቶች ለማየት ችለናል። በተለይ በከተማዋ ቁጥራቸው አነስተኛ ለሆኑት ኢትዮጵያውያንና ትውልድ ኢትዮጵያውያን የማህበራዊ መርሃ ግብሮች ታዛ ሆኖ ቆይተዋል።
ብዙ ቦታ ታታ እንደሆነ ሺካጎ ከፍተፍ ያለች ሰማ አበሾች አንድ ቦታ ላይ ሰብሰብ ብለው ስጫዋቂ ሲበሉ ሲጠቂ እዚህ ተጣለ ቦታ ነበረ። አንድ ሁለት የሶማሌ ቦዎች ነበሩ። እነሱንም ያ ያስቀና ደዛ አይነት ነገር ስታይ እነሱም ከፍተኛ ለምሳሌ ለሰርግ ሰው አይቸገርም ማለት እናዘጋጃለን። በኬተሪንግ እናዘጋጃለን። እዚህም ደግሞ ለሆነ በዓል ሲመጣ ደግሞ እንደ ለባህሉ ድምቀት ያስፈራ ነገር ማዕዳን ለሰንብዞች እዚህ ሲመጣል እዚህ በደስተው ሌላ ቦታ የሌለባቸው ጊዜ እናመጣለን። አሁን እንኳን ከኮቪዱ በኋላ ትንሽ ቀንሰናል። ግን በፊት ግን መቀደደ ሰው መሰባሰቢያ ሲሶደች ማህበረሰቡ እንግዲህ እያደገ የሚመጣበት ማህበረሰብ ሲሆን በመጀመሪያ ያው በመጣንበት ጊዜ ጠይቀን እንጂ ብዙ አልነበረ። አሁን እየበረከተ መጥተዋል። ንባችንም የሚሆን ጋሰው እየበዛ መጥተዋል። ሲቴሩ የቤተሰብ ለመሰረት ምግብ ለመማር ስራ ለመያዝ ስሩ ከተማ ነው ትብ ነው ትንሽ ሰሩ ያስቸግራል። ግን ዋና ነገር ችግር ሆነዋለች ወም ጥሩ ሰው አብዛኛው ያው ደህና ስራ ያለው ከዛም ከዚህ እንደዚህ ያሉ ዶክተሮች አሉ፣ እዚህ ኢንጂነሮች አሉ። በዛ በየትኛው ብቻ ብዙ በራሱ ተወጥሮ ተደራጀ ሰው አለ። እንደዚህ ነው ብዙ ስራ የሚሰራ ሰው አለ። እና በደንብ ማህበርም አለን። ኢትዮጵያን ብሎ አሶሲሽን ይባል ገንዘዎች ያ እና ይህን አንደኝ ትሬደርን ታግሬ እና ያ አሶሲሽኑ ብዙ ሰው ለማሰባሰብ ይሞክራል በየመስራች እና ቤተክርስቲያንም አለን እና ያ እያደገ የሚሄድ ማህበረሰብ ነው።
ዓለም የኢትዮጵያን መንደር ሚልዋኪ ከተማ ውስጥ የሚደረጉ ሰብአዊ እንቅስቃሴዎችን ከሚደግፉት መካከል አንዱ ነው። በተለይ ኑሮ የፈተናቸውን ለማገዝ ዘውትር አርብ የከተማዋ ምግብ ቤቶች በሚያከናውኑት ነጻ የምግብ ስርጭት ንቁ ተሳታፊ ስለመሆኑ ይወሳል። የኢትዮጵያና ኤርትራ ምግቦችን ለማስተዋወቅ ባለመው ቴስት ኦፍ ኢትዮጵያ ኤንድ ኤሪትሪያ ፌስቲቫል ቀንደኛ ተዋንያን መካከልም አንዱ ስለመሆኑ ሰምተናል። የአውሮፓውያኑ 2008 የፋይናንስ ቀውስን፣ የ2020 የኮቪድ ዘመን ፈተናን የመሰሉትን አልፎ ዛሬ ላይ ደረሰው ሬስቶራንት ከአድማስ ባሻገር የኢትዮጵያን ጣዕምና አብሮነት ስፍራ መሆኑን ቀጥሎ ማየት የባለቤቶቹ ህልም መሆኑን ተረድተናል። ለአሜሪካ ድምፅ ሀብታሙ ስዩም ሚልዋኪ ዊስካንሰን። አብራችሁን ስላመሻችሁ በእጅጉና አመሰግናለን። መልካም ምሽት ይሁንላችሁ።